ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ክፍል ሁለት ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካ ክፍል 12 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የሳተላይት አገልግሎት ለውጥ። የፍኖተ ዲሞክራሲ ሬዲዮ ከሰኞ መስከረም 21 ቀን ጀምሮ ስርጭቱን በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ የሚያስተላልፍ መሆኑን እናስታውቃለን። አስታውሱ፣ ከሰኞ መስከረም 21 ቀን ጀምሮ ፍኖተ ዲሞክራሲ ስርጭቱን የሚያስተላልፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው። Thank you.
የሃበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 11 ከራስካሳ ጀርባ ቆሞ የነበረ የራስካሳ የክብር ዘብ አለቃው ቀኛዝማች አበበ ከራስካሳ ምንም አይነት ትዕዛዝ ሳይጠብቅ ከዋሻው ቤተክርስቲያን በመውጣቱ እነዚያ አስደንጋጭ ጥሩምባዎች ጩኸታቸውን ለቀቁት። የጥሩምባዎችን የማስጠንቀቂያ ጩኸት የገደል ማሚቴዎች እየተቀበሉ ሲያስተጋቡት በጣም ርቆ ለሰፈረውም የኢትዮጵያ ሰራዊት ሁሉ ይሰማ ነበር። የቦታው ተቀምጠው እስካሁን ፀሐይ ይሞቁ የነበሩ ወታደሮች በፍጥነት መሳሪያቸውን ከየጣሉበት ስርቻ ያወጡ ማቀባበል ጀመሩ። በተወሰኑ ደቂቃዎች ልዩነት ከቤተክርስቲያኑ ፊት ለፊት ያለውን ትንሽ ዳገታማ ሜዳ በብዙ ሺህ የሚቆጠሩ የሚሸልሉ የሚፎክሩና በወኔ የሚንቀጠቀጡ ወታደሮች አጥለቀለቁት። ጦር መጣ ጦር መጣ እያለ አንዱ ካንዱ እየተቀባበለ ያስተጋባል። የሚፈክሩት ወታደሮች በዛሬው ውሏቸው ስንት የጣሊያን ወታደር አንገት እንደሚቀነጥሱ ጮክ ብለው እየፎከሩና እየሸለሉ እየጮሁ ቁልቁል ወደ ጦር ሜዳ ተንደረደሩ። አንድ ከታች ከጦር ሰፈር የመጣ መልእክተኛ እንደተናገረው ጣሊያኖች ገፍተው ወደ ደብረ አምባ ተቃርበዋል። በደብረ አምባ ያለው ያበራ ጦር ብቻ ነው በጦር ሜዳ መነጽሬ እንደቆምኩ እስከ ወራዩ ድረስ ያለውን የጦር ሜዳ መቃኘት ጀመርኩ። በትክክል ባለነጩን ሸማ ኢትዮጵያ ወታደር ከፋሽስቱ ወታደር ለይቼ ማየት ይቻለኛል። ወታደሮቻችን በድፍረትና በታላቅነት ወደፊት ይገፋሉ ይሮጣሉ። የመጀመሪያው ረድፍ ገና ሳይተኩስ ይረግፋል። በመድፍና በመትረየሶች እየታገዙ ጣሊያኖች የኢትዮጵያውን ሰራዊት ከርቀት እየመቱት እነሱም ወደፊት ይገፋሉ። ይህም አልበቃ ብሎ እነዛ አውሮፕላኖች ከመቼውም ጊዜ በላይ በጣም ዝቅ ብለው ምናልባትም የአውሮፕላኖቻቸው ጎማ የኢትዮጵያን ወታደሮች አናት እስኪነካ ድረስ ዝቅ በማለት በመትረየሶቻቸው የኛን ጦር ያረግፉታል። ነጩ ጎርፍ የወደቀውን የጦር ሜዳ ጓዱን እየዘለለ ወደፊት ይነጉዳል። አንድ ሲወድቅ ሌሎች 10ዎች እየተተኩ 10ዎች ሲወድቁ ሌሎች 50ዎች እየተተኩ የጣሊያንን ጦር እንደደራሽ ውሃ አጥለቀለቁት። የኢትዮጵያ ሰራዊት ከጎኑና ከፊቱ የሚወድቀውን የጦር ሜዳ ወንድሙን እየዘለለ ሲጓዝ ከላይ ከተራራው ጫፍ ሌሎች በሺ የሚቆጠሩ ተዋጊዎች ድንጋዩን እየዘለሉ እየፎከሩና እየሸለሉ ወርደው ተቀላቀሉ። የማያልቅ የሰራዊት ጎርፍ ራስካሳ ተዋጊ ወታደሮቻቸውን ሲያዩ ፊታቸው በደስታ ፈካ። ራስካሳ ወደኔ ዞር ብለው አየህ ጌታው ኢትዮጵያዊ እንዴ ነው የሚዋጋው አሉኝ። እና ቀጥለው እያንዳንዱ ኢትዮጵያዊ ሲወለድ ጀምሮ ጀግና ተዋጊ ነው። አንዴ ውጊያ ውስጥ ከገባ በዚህ ምድር ላይ ምንም የሚያቆመው ኃይል የለም አሉኝ። የኢትዮጵያ ወታደር እታች በጦሩ ሜዳ በጦሩ የጠላቱን ደረት እየሰነጠቀ በጎራዴው አንገት ሲቀላ እያሳዩኝ የተወሰኑ ወታደሮች በቡድን በቡድን እየሆኑ ከጽኚ ወንዝ ዳርቻ የቆሰሉ የጦር ሜዳ ወንድሞቻቸውን በእንጨት ቃሬዛ እየተሸከሙ ሽቅብ ወደ ጦር ሰፈራችን ይወጣሉ። እነዚሁ በቃሬዛ ቁስለኛ ተሸክመው ወደ ጦር ሰፈራችን በመቃረብ ላይ ያሉ ወታደሮች ከርቀት ጣሊያኖች ሸሹ ጣሊያኖች ሸሹ እያሉ በታላቅ ደስታ ወደኛ ይጮሃሉ። ይህን አስደሳች ዜና አንዱ ካንዱ አፍ እየተቀበለ ሲያስተጋባ
በጣም ርቀው የሰፈሩት ሴቶች ከልጆቻቸው ጋር ሆነው ባሎቻቸውን ከጦር ሜዳ እስኪመለሱ ድረስ እንጀራ እየጋገሩ ወጥ እየሰሩ በታላቅ ትዕግስት የሚጠብቁት እናቶች ሳይቀር ሰምተው እርልታቸውን አቀለጡት። ከሰዓት በኋላ ላይ የደጃዝማች ኃይሉ ከበደ መልእክተኛ ከራስ ካሳፊት ቀርቦ መልፋ ላይ ከሶስተኛው የጣሊያን ክፍለ ጦር ጋር የሞት ሽረት ትግል የሚያካሂደው የደጃዝማች ኃይሉ ከበደ የደጃዝማች ወርቅነህና የበጅሮንድ ለጥይበሉ ጦር ለድል ቢቀርብም ጣሊያኖች በአዲስ ዙሃባና ባባሪ ያላቸው ጦር አስከትለው እየመጡባቸው ስለሆነ ሳይከበቡ በፊት ራስ ካሳ ጦር እንዲልኩላቸው እርዳታ እንደሚጠይቁ አስረዳ። ወደ ደብራምባ ገፍቶ የመጣውን የጣላት ጦር ያባትና ልጆቹ ጦር የካሳና የልጆቻቸው ወንዶሰንና በራ ወታደሮች በትንትናቸውና ወጥተው ስላባረሯቸው ራስ ካሳ ከጦራቸው ቀንሰው በደጃዝማች ወንዶሰን መሪነት ለሁለቱ ደጃዝማቾች ተጨማሪ ኃይል ላኩላቸው። የማርሻል ባዶሪዮ የውጊያ ስልት ማለት የራስ ካሳን ጦር ቆስቆሶ ከመሸገበት አስወጥቶ ወገቡን ሰርፕሮ ለመበታተንና ዋናው ጦር የአባሪን ገደል በቀላሉ እንዲያልፍለት ያቀደው ሳይሳካለት መቅረት ብቻ ሳይሆን ጦሩ እጅግ በጣም ከፍተኛ የሚባል ጉዳት ደረሰበት። አሁን ጦራችን በሶስት የጦር ሜዳዎች ተከፋፍሎ ስለሚዋጋ የጦር ሰፈራችን አብያዲ ወታደር አልባ ሆናለች። ይሁን እንጂ ኢጣሊያን አውሮፕላኖች እንዲህ ባዶ የሆነችውንና በአብዛኛው ሴቶችና ሕፃናት የመሸጉባትን አዲያቢን እጹም አረመኔያዊነት በተሞላበት መልኩ በቦምብ ደበደቧት። እነዚህ የቆርቆሮ ቁራዎች አብያዲን እየዞሩ በትላልቅና በትናንሽ ቦምቦች ደብድበው ይሄዳሉ። በቦምቡ ፍንዳታ የተነሳው አቧራ ገና በአየር ላይ ተበታትኖ ሳይጠፋ ደግሞ ሌሎች ይመጡና ይደበድቧታል። በዚህ መልኩ 6 አውሮፕላኖች መጥተው አብያዲን ደብድበው ሲመለሱ፣ ሌሎች 7 አውሮፕላኖች መጥተው ሲደበድቡ ውለው ሲሄዱ፣ ሌሎች እየመጡ እየደበደቡ በዚሁ አረመኔ ተግባራቸው እስከ ጀንበር መግቢያ ድረስ ቀጠሉበት። በደጃዝማች ወንድወሰን የሚመራው የራስ ካሳ ጦር መልፋ ከመሸ በኋላ ሲደርስ የደጃዝማች ኃይሉ ከበደና የደጃዝማች ወርቅነህ ጦር በጣሊያኖች ዘመናዊ ጦር በብረት አጥር ተከቦ ይደበደብ ነበር። የነዚህ 2 ደጃዝማቾች ጦር በጣሊያኖች የብረት አጥር ተከቦ ማምለጫ በሌለው ወጥመድ ውስጥ ገብቶ እየተደበደበ እጅ ሳይሰጥ ወጥሮ ሲከላከል አመሸ። በዚህም የመከላከል ውጊያ ደጃዝማች ወርቅነህ ክፉኛ ቆሰለ። በሁለተኛው ቀን የጣሊያን ጦር እንደገና ኃይሉን አሰባስቦ ከወራዩ ተነስቶ ለሁለተኛ ጊዜ ወደ ደብራምባ በመዝለቅ ጥቃት ሰነዘረ። ዛሬም በጽኚ ወንዝ ዳርቻ ወንድ ለወንድ እጅ በእጅ ቅልጥ ያለ ውጊያ አደረጉ። ኢትዮጵያውያን ጀግኖች በታላቅ ጀግንነት የጣሊያን መትረየሶች ሳያግዳቸው ጦራቸውን እየሰበቁ ወራዳቸውን እየመዘዙ እየፎከሩና እየሸለሉ በታላቅ የጀግንነት ወኔ እየጮሁና እያጓሩ ዘለው ከጣሊያኖች መካከል በመግባት የፋሽስቱን ጦር ወታደሮች በጦራቸው እየሰነጠቁ በጎረዳቸው አንገቱን እየቀሉ መድረሻ አሳጡት። ረፈድፈድ እንዳለ ኢትዮጵያውያን ጀግኖች የጣሊያኑን ጦር ከደብራምባ ገደል ስር አስጠግተው በመክበብ ማምለጫ አሳጥተው ጠዘጠዙት። እንዲህ መግቢያ አጥቶ በእያንዳንዷ ደቂቃ ሞቱን እየጠበቀ ተስፋ ቆርጦ የቀዘነውን የፋሽስት ጦር ከታች ከወራዩ 3 ታንኮች መትረየሶቻቸውን ከርቀት እያንጣጡ ቢረዱት ወደፊት ገሰገሱ። እነዚህ 3 ታንኮች የኢትዮጵያውያን አሮጌ ጠመንጃዎችና ጥይት ሳይበሳቸው ፊታቸው ያለውን ሁሉ እያጨሉ የሚሄዱ ብረቶች የሚያግዳቸው ጠፍቶ ወደፊት ገሰገሱ። ድል በእጃቸው ገብቶ የነበሩት ብቸኞቹ የኢትዮጵያ ጀግኖች ከነዚህ ታንኮች በሚተኮሱ የመትረየስ ጥይቶች መውደቅ ጀመሩ። በዚህ ቅጽበት እድል ፊቷን አዙራ ድል ለጣሊያኖች የገባች መሰለች።
እንዲህ አንጎል በሚያደርግ ጦርነት ኢትዮጵያውያን ባሮጌ ጠመንጃቸው በጦርና በጎራዴያቸው ባንድ ወገን፣ ፋሽስቶቹ ደግሞ የዘመኑን ዘመናዊ የጦር መሳሪያ ታጥቀው ይሄ ማነሰ ተብሎ በታንክ በመታገዝ በሚጠዛጠዙበት ወቅት የሚረግፉትን የኛን የጦር አባሎች ሳይ دل بجاتشو گبتو ينبرو تجگنا اتيبقاويان بسوستو تانكو جحايل يمير ردتو مسلا انديخ دل لتعليانو تجيهوني بمسلا بساعت عند شماق الليشوم في تنازرو وده تانكو تشو سيروت ايو شماق الليون شوميا يوبركات تا اتيبقاويان جگنوش تكتلوت شماق الليوشوم مجمري علي متو يميونو سيكتلوت متوچون بشي የሚቆጠሩ ይከተሉ ጀመር እንዲህ ወደ ታንኮቹ የሚሮጣውን የመጀመሪያ ረድፍ ጀግኖች የጣሊያን ታንኮች ከሩቅ ወደ መሬት ያስተኛቸው ጀመር ጣሊያን ታንኮች እየተመቶ በወደቀ አንድ ወታደር 10 ሌላ ጀግኖች እየተተኩ የወደቀ ጦር ሜዳውን ድማቸውን እየዘለሉ ወደፊት ገሰገሱ የጣሊያን ታንኮች ያለማቋረጥ በግድያ ተግባራቸው ቢቀጥሉም በታንኮቹ ዙሪያ የወደቁ ኢትዮጵያውያን ጀግኖች ሬሳ ቢከመርም ይሄ ጀግኖቹን ወደ ኋላ ሳያደርግ ጀግኖች አሁንም የወደቁ የጦር ሜዳ ጓዶቻቸውን እየዘለሉ ወደፊት ገፉ። አሁን አንዳንዶቹ በጣም ወደ ታንኮቹ ተጠግተው ቀዳዳ እየፈለጉ አነጣጥረው ለመተኮስ ሲሞክሩ ብረት ለበሶቹ ታንኮች በጀግኖቹ ላይ ያለምንም ርህራሄ እየወጡባቸው ወደፊት ገሰገሱ። የተንበን ሙቀት ታንከኞቹን የላይኛውን መግቢያ በር እንዲከፍቱ አስገደዳቸው። ይሄንንም ሰፊ ቀዳዳ ያዩት ጀግኖች ጦራቸውን ሰብቀው በመሄድ ላይ ባለው ታሪክ ላይ እየዋጠጡ ወጥተው ወደ ውስጥ ወደ ታንኩ ጓዳ መወርወር ጀመሩ። ከጥቂት ደቂቃዎች በኋላ የመጀመሪያው ታንክ ድምጹን አጥፍቶ ቆመ። መትረየሶቹም ጸጥ ረጫሉ። የመጀመሪያው ታንክ እጣፈንታ ያዩት ሁለቱ ታንኮች ፊታቸውን አዙረው ወደ ጦር ሰፈራቸው ወደ ወረዩ መፈርጠጥ ጀመሩ። በሽሽት ላይ ካሉት ሁለቱ ታንኮች አንዱ የተንቤን አሽዋማ መሬት ከዳውና በተንቤን አሽዋ ታስሮ ሲያጓራ አሁንም በርካታ ነጭ ሸማደባሽ ጀግኖች ከታንኳናት ላይ ወጥተው ጦራቸውን ሰብቀው ሲወረውሩ ታንኩ እየየውን አቆሞ ጸጥ አለ። ሶስተኛው ታንክ ሮጦ አመለጠ። ኢትዮጵያውያን ጀግኖች አንድ ሰዓት ባልሞላ ጊዜ ውስጥ በባዶ እጅ በጦርና በጎራዴ ሁለት በዘመኑ አሉ የተባሉ ታንኮችን ማረኩ። ምንም እንኳን ለሁለቱ ታንኮች ከ200 በላይ ውድ የኢትዮጵያ ጀግና ልጆች ህይወት ቢሰዋም ታንኮቹን በጃቸው አስከቡ። በዚህ መሃል ባገኘው መንገድ ሁሉ እግራውጭኝ የሚሸሸውን የጣሊያን ወታደር ኢትዮጵያውያን ጀግኖች ይያባረሩ በገባበት ጉድጓድ እየገቡ አንገቱን ይቀሉት ጀመር። እንዲህ የጣሊያኑ ፋሽስት ጥቁር ሸሚዝ ለባሽ ጦር እየሸሸ በጥሩ ሁኔታ ወደ ተገነባው የጦር ምሽጉ ወረዩ እየገባ ሲሸሸግ ኢትዮጵያውያን ጀግኖች የወረዩን ምሽግ ሰብረው በመግባት ጦራቸውን እየሰበቁ ወራዳቸውን እያወናጨፉ መሃሉ ሲገቡ ምሽጉ የነበረው የጣሊያን ጦር የደገነው መትረየስ ፋይዳም ስላልነበረው መትረየሱን ጥሎ በጠመንጃው አፈሙዝ ላይ በሰካው ሳንጃና ከሽጉጦቹ የሚተኩሳቸው ጥይቶች መከላከል ጀመረ። በጅ ለጁጊያ ወደር የማይገኝላቸው ጀግኖቹ የኢትዮጵያ ልጆች የጣሊያንን ሰራዊት መድረሻ አሳጡት። የወረዩ ውጊያ በኢትዮጵያውያን ድል አድራጊነት እንደተፈጸመ ከብዙ ሺህ የጣሊያን ሰራዊት ውስጥ ወደ 300 የሚሆኑ ብቻ ቀርተው እነሱም ለሚቀጥሉት ሁለት ቀናት ሲከላከሉ ቆይተው በመጨረሻም በሺዎች የሚቆጠሩት ጓዶቻቸው እጣ ደረሳቸው። ይበንዲ እንዳለ ደጃዝማች ኃይሉ ከበደን ደጃዝማች ወርቅነህንና በጅሮንድ ለጥ ይበሉን ሊረዳ ወደ መልፋ የወረደው ደጃዝማች ወንዶሰን የጣሊያኖችን የብረት አጥር ሰብሮ በመግባት የደጃዝማች ኃይሉ ከበደንና ደጃዝማች ወርቅነህን ጦር እየረዳ ከአዲስ አበባ የመጣውን የጣሊያን ጦር እንዳልነበር አድርጎ አደቀቀው። በድል የተረፈው የጣሊያን ጦር ከአባሪ ሰርጥ ስር ከሚሸሸው ጦር ጋር ተቀላቀለ። ከነዚህ ድሎች በኋላ ኢትዮጵያውያንን የሚያግዳቸው ኃይል ጠፍቶ በሶስተኛው የጣሊያን ክፍለ ጦር ላይ ዘመቱበት። ምንም እንኳን በሁለቱም ወገን የተሰለፈው የወታደር ቁጥር ተመጣጣኝ ቢሆንም
ጣሊያኖች ከታጠቁት ዘመናዊ መሳሪያ ጋር በባዶ እግሩ እየሮጠ አሮጌ ጠመንጃ ጋሻና ጦር ከታጠቀው የኢትዮጵያ ጦር ጋር ማወዳደር ግን ፈጽሞ አይቻልም። ውጊያው እስከ ምሽቱ ድረስ ቆየ። አንዳንድ የውጊያ አውድማዎች ባለቤቶቻቸውን ከአስር ጊዜ በላይ ለዋውጠዋል። ኢትዮጵያውያን መሃኖ የምትባለውን የጦርነት አውድማ መንደር 6 ጊዜ በእጃቸው አስገብተው 6 ጊዜ ተነጥቀዋል። በዚህ ጦርነት ከሁለቱም ወገን በሺዎች የሚቆጠሩ ወታደሮች ወድቀዋል። በመጨረሻ ኢትዮጵያውያን ጀግኖች የመሃኖን የጦር አውድማ መንደር ለ7ኛ ጊዜ ተቆጣጥረው እጃቸው በማስገባት ይቀራውንና በመሸሽ ላይ ያለውን የጣሊያን ጦር ጀግኖቹ እያሳደዱ ለወሬ ነጋሪ ሳይቀር ድራሹን አጠፉት። ማርሻል ባዶሊዮ በእንዲህ አይነት ሁኔታ የመጀመሪያውን የሽንፈት ካባ ተከናነበ። ምዕራፍ 25 ከድል በኋላ ማርሻል ባዶሊዮ ልክ የጦሩን ድባቅ መመታት እንደሰማ በተለያየ ቦታ ላይ ላሉ የጀነራሎቹ በፖስታ የታሸገ ትእዛዝ አስተላልፎ ይህን ፖስታ ጀነራሎቹ ከራሱ የቃል ትእዛዝ እስኪደርሳቸው ድረስ እንዳይከፍቱት አዘዛቸው። እንዲህ አሽጎ ለጀነራሎቹ በላከው ደብዳቤ ውስጥ በትክክል የጣሊያን ጦር ከተንቤንና ከመቀሌ ወታደሮቹን የሚያስወጣበት መስመሮች የተነደፈበት ነበር። ማርሻል ባዶሊዮ በአስቸኳይ ወደ ተንቤን አዲስ ጦር ከላከ በኋላ በመቀሌ ድንኳን ውስጥ በፍርሃት ተቀምጦ የኢትዮጵያን ሰራዊት እንቅስቃሴ ማጥናት ጀመረ። ማርሻል ባዶሊዮ በተንቤን በደረሰበት ሽንፈት ሙሉ ኃላፊነት ለመውሰድ ዝግጁ ነበር። እንዲያውም ጠቅላላ ጦሩን እስከ ኤርትራ ድንበር ድረስ ለማሸሽ ወስኗል። በሌላ አነጋገር በስተምስራቅ የነበረው ጦሩ መድቀቁን አውቋል። ኢትዮጵያውያን የተቀዳጁትን ድል ተጠቅመው ወደ ሰሜን ይዘልቁ እንደሆነ በስጋት ቢጠብቅም ኢትዮጵያውያን ንቅንቅ ሳይሉ ያገኙትን ድል ሳይጠቀሙበት ቀሩ። አዎ አሁንም መከላከል ብቻ ለሚለው የንጉሠ ነገሥቱ ትእዛዝ ከሁሉም በላይ ፍጹም ታማኝ የሆኑ የጦር መሪዎች ይህን ሰራዊት የማሸነፍ ድል ነሱት። ኢትዮጵያውያን ከዚህ ድል ያገኙት ነገር ቢኖር በርካታ የጦር ቁሳቁስ ምርኮ ብቻ ነበር። በኢትዮጵያውያን የዘመናት ታሪክ በጦር ሜዳ የተገኘ ማናቸውም ሀብት ያሸናፊው ጦር ነውና አሸናፊዎቹ የኢትዮጵያ ጀግኖች ከጦር ሜዳ ውሏቸው ከጠላታቸው የፋሽስት ወታደር ላይ የማረኩትን ምርኮ በትከሻቸው እየተሸከሙ ወደ ጦር ሰፈራችን መመለስ ጀምረዋል። በኢትዮጵያውያን የዘመናት ባህል መሰረት በጦር ሰፈር በታላቅ ትዕግስት ይጠብቁ የነበሩት የጀግኖቹ እናቶችና ሚስቶች ጀግኖቹን እልልታቸውን እያቀለጡ ይቀበሏቸው ጀመር። እያንዳንዱ ከጦር ሜዳ የሚመለስ ወታደር ምንም እንኳ የሰው ልጅ ከሚችለው በላይ በእግሩ መቆም እስኪሳነው ድረስ ቢደክምም ጦር ሰፈር ሲደርስ በጦር ሰፈሩ መሃል ይቆምና እየፎከረ በዋለባቸው የጦር ሜዳ አውድማዎች የፈጸማቸውን ጀብዶች ጮክ ብሎ ሲናገር ከቦ ያለው ሰው በጭብጨባና በእልልታ ይቀበለዋል። በእንዲህ አይነት ሁኔታ ጀግኖቹ በጦር ሜዳ ውሏቸው የፈጸሙትን ጀብዱ ዘርዝረው ከጨረሱ በኋላ አሁንም ያለ የሌለ ኃይላቸውን አሰባስበው ጮክ በማለት በጦር ሜዳ የወደቁ የጦር ሜዳ ወንድሞቻቸውን ስም እየጠሩ ለእያንዳንዳቸው ክብርና ለጀግንነታቸው አንዳንድ ጥይት ወደ ሰማይ ይተኩሳሉ። በዚህ መልኩ በጦር ሜዳ የወደቁ ልጆቻቸውን፣ ባሎቻቸውን፣ ወንድሞቻቸውን የተረዱ ሴቶች ኡታቸውንና እየያቸውን ይጀምራሉ። ራስ ካሳ ጦር ሰፈር ቀኑን ሙሉ ወደ ሰማይ ያለማቋረጥ ይተኮሳል። ከሚተኮሱት ጥይቶች እንደምንረዳው ጦራችን ያጣው የወታደር ብዛት ቀላል አይሆንም። ምሽቱን ሙሉ ከየጥሻው አሳዛኝ ለቅሶና ዋይታ አለማቋረጥ ይሰማል። ሁለቱ ራሶች በድንኳናቸው ሆነው በርካታ ሹማምንትን እየተቀበሉ ስለ ጦርነቱ ሁኔታ ዘገባ ይቀበላሉ። እኔም ከደጃዝማች አበራ ድንኳን በራፍ ላይ ከደጃዝማች አበራና ከኮሎኔል ኮናቫሎቭ ጋር አረፍ ብዬ ከደጃዝማች አበራ የጦር ሜዳው ሎስናዋጋ ያንን እነዚያ 3 ታንኮች ሰራዊታችንን ሲያጭዱ እንደመጀመሪያ ሰው ወደ ታንኮቹ ዞረው ሲሮጡ የነበሩትን ሽማግሌሹም በራሶች ድንኳን ደጃፍ ላይ ቆመው አገኘዋቸው። እሳቸውም እንደ ሌሎች ሹሞች ሁሉ ዘገባ ሊያቀርቡ ተራቸውን እየጠበቁ ነው። ይገርማል። እኚህ ሽማግሌሹም ከነዚያ ታንኮች ጥይት የተረፉት በተአምር መሆን አለበት። ተራቸው ድርሶ ስለ ጦር ሜዳው ሏቸው ስለ ፈጸሙት ጀብዱ ስላጧቸው ወታደሮቻቸው ቁጥር ዘገባ ለራሶች አቀረበው ሲወጡ ጠብቄ ሰላምታ አቀረብኩላቸውና ስለ ጦር ሜዳ ውሏቸው ጠየቅኳቸው። ሽማግሌውም ስለ ጦር ሜዳ ውሏቸው ሲያጫውቱኝ ሰሙ ጌታ አዱና ታሪካቸውን ጀመሩ። እነዚህ የጣሊያን ታንኮች በጣሙን ጠንካራ ጎማ ነው ያላቸው አሉና በመቀጠል እንዲያው በሽማግሌ ጉልበቴ ሮጬ ከጣሊያኑ ታንክ ተጠጋውና ወደፊት እንዳይሄድ ላቆመው ፈልጌ ጎማውን ልቆረጣው አልኩና ጎራዴን መዝዤ በሰነዝር ጎራዴን ጎምዶ ታረፈው አሉና ሁለት ቦታ የተሰበረች ስለታም ጎራዴያቸውን አሳዩኝ። ሽማግሌው ሹም በዚህ ስለታም ጎራዴ አዲስ አበባ በርካታ የመኪና ጎማ መቆራረጣቸውን በምኒልክ ስም እየተገዘቱ ማሉልኝ። የዋህነታቸው ቢያሳዝነኝም ጀግንነታቸውን ግን አድንቄ ለዘላለም በልቤ ጻፍኩት። ከሰዓት በኋላ የኔም አንበሳ ወደ ሰፈር ተመለሰና 3ታችንም ማለት እኔ ደጃዝማች አበራና ኮሎኔል ኮናቫሎቭ በደጃዝማች አበራ ድንኳን ፊት ለፊት እንደተቀመጠ አንበሳ ለደጃዝማቹ ክብር የሚገባውን ሰላምታ ሰጥቶ በሸማው ጫፍ አፉን ሸፍኖ ይቅርታ ከጠየቀ በኋላ በሸማው ይቋጥረውን ከእግሬ ስር ዘረገፈው። ምንድነው አንበሳዬ? ስለው አንበሳ ሳቅ አለና አይ ረሳ ማለት ነው ቃል የገባሁልህን ነው ብሎ ትንሽ አዘነና የመጣው ቢመጣ የፈነዳው ቢፈነዳ ጦርነት ስንገጥ ሲጃራ አመጣልሃለሁ አላልኩህም አለኝ በኩራት ሳቅ እያለ። በዚህ ጊዜ ደጃዝማች አበራም ሳቅ ስላለለት አንበሳ ልክ እንደ ሕፃን ልጅ ፈነደቀ። አዎ አሁን አስታወስኩ። ከወር በላይ ሲጋራ ጭሰን አናውቅም ነበር። እናም የሲጋራ ወሬ ተነስቶ ሁላችንም ማማረር ስንጀምር ታዲያ አንበሳው በየቀኑ ይገባልን የነበረውን ቃል አይዟችሁ ትዕግስት ይኑራችሁ በመጀመሪያ ቀን ከጣሊያኖች ጋር ስንገጥምና ልክ አስገብተን ድራሻቸውን ስናጠፋ የምትፈልጉትን ያህል ሲጃራ አመጣላችኋለሁ ይለን ነበር። እነሆ ቃሉን ጠብቆ በዋለበት የመጀመሪያው ቀን የጦር ሜዳ የገባውን ቃል ለመፈጸም ምናልባትም ከማንም ጀግና በላይ ሕይወቱን አደጋ ላይ ጥሎ በጣሊያኖቹ ምሽግ ሲዘዋወር ውሎ ብዙ ፓኮችን የጣሊያን ሲጋራዎች አምጥቶ በግሬ ስር ከመረልኝ። በአብዛኛው ከጦር ሜዳ የሚመለስ ወታደር ከጦር ምርኮው ውጭ የጣሊያን ወታደሮችን የጦር ሜዳ ልብስ ደርቧል። ከነዚህ ወታደሮች መካከል የመኮንኖችን ልብስ የለበሱት ጀነን ይላሉ። አሁን ባጠገባችን አንድ የደጃዝማች አበራ ወታደር የአንድ መቶ አለቃ ወታደር የጦር ልብስ ለብሶ እየተጀነነ አለፈ። ቀጥሎም አንዱ የጣሊያኖች የጀነራል ማዕረግ የተከተበበት የብረት ቆብ ደፍቶ ከገደልኩት የጣሊያን ወታደር ነው የወሰድኩት እያለ ከባልደረቦቹ ጋር እየተከራከረ አልፎ ሄደ። ኢትዮጵያውያን ከድል በኋላ ከጣሊያኖች እጅ ባስለቀቋቸውና አሁን ከሚቆጣጠራቸው የጦር ሰፈሮች የብርጌዱን የጦር ሜዳ መዝገብ ብቻ ሳይሆን ሌሎች በጣም በርካታ የጣሊያን ወታደሮች የግል ደብዳቤዎች፣ የተለያዩ ወታደራዊ ምስጢር ያዘሉ መዝገቦች አግኝተው ወደ ጦር ሰፈራችን ይዘው ተመልሰዋል። የፋሽስቱ ጦር ወታደር ቤተሰቦች
እናቶች ሚስቶች እጮኛዎች እህቶች በጻፏቸው ደብዳቤዎች ስለተላከላቸው ገንዘብ እጅጉን በጣም ያመሰግናሉ። ከነዚህ ወታደሮች መካከል አንዱም እንኳን ወደ አገሩ አይመለስም። ለሙሶሎኒ የቀን ቅዠትና ብደት አድረው የፋሽስቱ መንግስት በሚከፍላቸው ገንዘብ ቤተሰባቸውን ለመርዳት አስበው በኢትዮጵያ ህዝብ ላይ በመነሳታቸው እድል ፊቷን አዙራ ክፉኛ ቀጣቻቸው። እነሆ ሬሳቸው በተንቤን አሸዋማ መሬት ከደብራም ባጀርባ እንደ ብቅል ተሰጥቶ ያሞራ ሲሳይ ሆኗል። ከድል በኋላ አብያዲ ወደ ትልቅ ገበያነት ተለወጠች። ከትልቁም በትንሹም አንዱ ይሸጣል ሌላው ይገዛል። በርካታ ወታደሮች እርስ በርሳቸው የተለያዩ ጥቃቅን ነገሮችን ይለዋወጣሉ። ሹሞች ከወታደሮቻቸው ላይ መትረየሶች፣ ጠመንጃዎች፣ ጥይቶች፣ የጦር ሜዳ መነጽሮችና የገበሬው ወታደር የማይፈልጋቸውን የጦር ቁሳቁሶች ሁሉ ይገዛሉ። ወታደሮቹ የሸጡትን ሽጠው የለወጡትን ለውጠው ለራሳቸው የተወሰኑ ጥቃቅን ነገሮችን ያስቀራሉ። በዚህ መልኩ አብያዲ ቅልጥ ያለ ገበያ ሆና ውላለች። በሶስተኛው ቀን አንድ አይናማው ሸበቶ ሽማግሌ ደጃዝማች አስፋው ያጼ ምኒልክ ማህተም ጠባቂ የነበሩት ከድል በኋላ ወደ ጦር ሰፈራችን ተመልሰው በሁለቱ ራሶች ድንኳን ገብተው ወጡ። በኋላም ማምሻው ላይ እኛ በደጃዝማች አበራ ሰፈር እሳት እየሞቅለስና ዋጋ ደጃዝማች አስፋው መጥተው አብረውን ተቀመጡ። ከዚያም ከሶስት ቀን በፊት እንዴት ከጥቂት ወታደሮቻቸው ጋር 18 መድፎችና በርካታ መትረየሶችን እንደማረኩ ሲያወጉን፣ አየህ ጌታው፣ አንድ ወታደሬ ከጽኝ ወንዝ ማዶ ጣሊያኖች ብዙ መድፍ ጠምደው መስፈራቸውንና ቁጥራቸውን ብዙ እንዳልሆነ ነገረኝ። እኔም የቀረኝን ጥቂት ወታደሮችን ይዤ እንደባ መሬት ለመሬት ስንሳቡለን አጠገባቸው ደረስ። እናም እያንዳንዳችን ጥሩ አርገን አልመን ግንባር ግንባራቸውን ስንላቸው ተደናግጠው መበርገግ ሲጀምሩ ወታደሮቼ የኔን ትእዛዝ እንኳን ሳይጠብቁ እያባረሩ የገቡበት ገብተው ለወሬ ነጋሪ እንኳን ሳያስቀሩ ጨፈጨፏቸው። እኔም ማርጅቻለሁ፣ አቅም ኖሮኝ ከነሱ እኩል አልሮጥ አሉ። ቀጥለውም አየህ ጌታው፣ እነዚህ ወታደሮችን ልዘዝ ብልም አይሰሙኝም። የጣሊያን ወታደር ሲያዩ ደማቸው ይፈላና አንገቱን ቆርጠው የወደቁ ወንድሞቻቸውን ደም ሳይከፍሉ እሺ ብለው አይመለሱም አሉ። አሁንም እዝን ብለው ሲያስቡ ቆዩና በዚህ ጦርነት አንድም የጣሊያን ወታደር አልተረፈም ብለው ለትረካቸው ማሳመኛ ይሆን ዘንድ ኪሳቸውን ዳበስ አድርገው የመድፈኛውን ብርጌድ አዛዥ የኮሎኔል ሲቺን የግል መታወቂያ አሳዩኝ። በዚህ መልኩ የደጃዝማች አስፋው ወታደሮች 18 ዘመናዊ በድፎች፣ በርካታ መትረየሶች፣ ለቁጥር አስቸጋሪ ብዙ ሳጥን ጥይቶች፣ በርካታ ፈንጂዎችና የተለያዩ የጦር ሜዳ ቁሳቁሶችን ማረኩ። 3 ቀንና 3 ሌሊት የፈጀው የመጀመሪያው የተንቤን ጦርነት በራስ ካሳ ጦር ሙሉ በሙሉ ድል አድራጊነት ተፈጸመ። ቀኑን ሙሉ ሁለቱ ራሶች ከሹሞቻቸው ስለ ጦርነቱ ሁኔታ ዘገባዎችን ሲቀበሉና ለድል አድራጊው ጦራቸው ሹመት ሲሰጡ ዋሉ። ማምሻው ላይም ደጃዝማች አበራ ከራሶቹ ፊት ቀርቦ ስለ ሰላሌው ሰራዊቱ የጦር ሜዳ ውሎ ሰፋ ያለ ዘገባ ካቀረበና ሌሎች ተጨማሪ መመሪያዎች ከተቀበለ በኋላ ከራሶቹ ድንኳን ወጥቶ በቀጥታ ወደኛ በመምጣት አብሮን ተቀመጠ። ይገርማል። ለወትሮው ወታደሮች የደጃዝማች አበራን የጦር ሰፈር እዚህም እዚያም ሰብሰብ ብለው ለማሲንቋቸው እየተጫወቱ ደመቅመቅ እንዳላደረጓት ሁሉ ዛሬ ጸጥ ርጭ ብላለች። የማሲንቆ ጨዋታም ሆነ ለቅሶና ዋይታ አይሰማም። በነጋታው ረፋዱ ላይ በደጃዝማች አበራ ድንኳን ውስጥ ቁርስ ላይ እንደተቀመጥ በርካታ የበታች ሹማምንት መጥተው ከደጃዝማቹ ፊት ይቀርቡ ዘንድ ጠየቁ። ደጃዝማች ምን ተፈጠረ ብዬ ጠየቅኩት። ትናንት በጦርነቱ ሁለት ፊታውራሪዎች አጣሁ አለ፣ በማዘን ሳይሆን ፍጹም ቆጣ ብሎ። ብዙ ወታደሮች አጣሁ እንዴ ሲል ኮሎኔል ኮናቫሎቭ ላቀረበለት ጥያቄ
አሁንም ከ20ሺ በላይ ጦር አለኝ። ችግሩ ግን የወረጃር ሰው ቀዳሚ ጦር ሁለቱም ፊታውራሪዎች መሪዎቹን አጣብኝ አለና አሰብ አድርጎ አሁን የነዚህ ሹሞች ጥያቄ ብሎ ሊነግረን የፈለገውን የሹሞቹን ነገር መልሶ ተቶ አሽከርየው ሹሞቹን እንዲያስገባ አዘዘው። በዚህ ጊዜ ደጃዝማች ከሹሞቹ ጋር ብቻውን ያወራ ዘንድ ልንወጣ በደግስነን ቁጭ በሉ አለ። አሁን ቃሉ ትዕዛዝ የተሞላበት ነበር። ወዲያው ሳቅ ብሎ በይቅርታ አይን እያየን ምክራችሁን እፈልጋለሁ አለን። ሹሞቹ ወደ ድንኳኑ ገብተው በአንድ ላይ ለደጃዝማቹ የሚገባውን የክብር ሰላምታ ካቀረቡ በኋላ ለጥቂት ጊዜ እርስ በርስ ተያዩና አንድ በእድሜያቸው ጠና ያሉ ሹም በኦሮምኛ አጠር ያለ ንግግር አደረጉ። ቀጥለውም ሌሎች ሹሞች አንዱ በአማርኛ ሌላው በኦሮምኛ ለደጃዝማቹ ችግራቸውን አስረዱ። ሁሉም ሹሞች ያወሩት ስለ ተመሳሳይ ችግር ነበር። ሹሞቹ ችግራቸውን አስረድተው ንግግራቸውን ጨርሰው እንደቆሙ ደጃዝማች አበራ ወደኛ ዞር ብሎ የሹሞቹን አቤቱታ በጥቂቱ ካስረዳም በኋላ የኛን መልስ ሳይጠብቅ ቆሞ ወደሚጠብቁት ሹሞቹ ፊቱን መልሶ ውሳኔውን ማምሻው ላይ እንደሚያሳውቃቸው ነግሮ ሹሞቹን አሰናበታቸው። ሹሞቹ ተሰናብተው እንደወጡ ደጃዝማች ትንሽ ያስብ ቆይቶ ድንገት ብድግ ብሎ ከድንኳኑ ወጣ። እኛም በደመ ነፍስ ተከተልነው። እንደምንከተለው የገመተ መሰለኝ ፊቱን ሳይመልስ እርምጃችንን ጨምረን እንድንከተለው ነገረን። ከደጃዝማቹ ፈጣን እርምጃ እኩል መሄድ ባለመቻላችን እሱ ጋር ለመድረስ እንደመሮጥም እየቃጣን ትንሽ እንደተጓዝን ደጃዝማቹ አንድ የተጠረበች የምትመስል ጥቁር ድንጋይ አጠገብ ሲደርስ ፈጣኑን እርምጃውን ከቶ ቆም ብሎ ጠበቀን። ከድንጋይ ላይ እንድንቀመጥ ጋበዘንና እሱም ከመሃላችን ተቀመጠ። እንደ ተቀመጥ ያቺን ዋርካ ታያታላችሁ አለኝ። ሁለታችንም በአንድ ጊዜ አዎ ብለን መለስ። ደጃዝማች አበራ አሁንም ወደ ዋርካው ፍዝዝ ብሎ እየተመለከተ ሌላስ ምን ይታያችኋል ሲል ጠየቀን። እኔ ይታየኝ የነበረውን ስናገር ኮሎኔል ከዋርካው አጠገብ አነስ ያለች ቋጥኝ አለች፣ በቋጥኛ ላይ አንድ ሰው የተቀመጠ ይመስላል ሲል ግልጽ አድርጎ አስረዳው። በትክክል አለና ደጃዝማች በመቀጠል የኔም ችግር በዚያች ቋጥኝ ላይ የተቀመጠው ሰው ነው አለን። እንዴት አልገባኝም አለ ኮሎኔል ኮናቫሎቭ። ለነገሩ የደጃዝማቹ ችግር እኔንም ሊገባኝ አልቻለም። ደጃዝማች አበራ ጥቂት ተከዝ ብሎ እንደማሰብ ካለ በኋላ ትናንት ሁለት የጦር መሪ ፊታውራሪዎች እንዳጣው ነግሬያችኋለሁ አይደል ብሎ ጠይቆ መልስ ሳይጠብቅ በመቀጠል እነዚያ ፊታውራሪዎች የወረጃ አርሶ ቀዳሚ ጦር መሪዎች ብቻ ሳይሆኑ ወንድማማቾች ነበሩ አለና አሁንም ፈዘዝ ብሎ በዚያ ቋጥኝ ላይ ተቆማትሮ የተቀመጠውን ሰው እያየ ታዲያ የሹሞቹ አቤቱታ ሁነኛ ሰው መርጬ እንድሾምላቸውና አሁንም ግንባር ቀደም ሆነው በመዋጋት የመሪዎቻቸውን እንደሚከፍሉ ዘንድ ነው አለ። አሁንም አይኑን ከዚያ ቋጥኝ ላይ ሳይነቅ ታዲያ ችግሩ ምንድነው? ማለቴ አንዱን ጎበዝ ተዋጊ መርጠህ አትሾምላቸውም እንዴ? ሲል ኮሎኔል አከታትሎ ጠየቀው። አሁንም አይኑን ከቋጥኙ ላይ ሳይነቅል ኮሎኔል ነገሩ እንደምትገምተው ቀላል አይደለም አለና በመቀጠል ለነገሩ ጃርሶች አሁንም አንድ ፊታውራሪ አላቸው አለ ሳቅ እንደማለት ብሎ ታዲያ ወረጃርሶች ፊታውራሪ መሪ ካላቸው ስለምን ሌላ መሪ እንድትሾምላቸው ይጠይቁሃል? ስል እንዲያብራራልኝ አስቤ ጠየቅኩት። አሁን ፊቱን ወደኛ መልሶ ሳቅ አለና እንደገና ፊቱን ወደ ቋጥኙ መልሶ ይታያችኋል ያ ሰው ቋጥኛ ላይ የተቀመጠው አለን በድጋሚ። አሁንም ባንድነት አዎ አልነው። ቋጥኙ ላይ የተቀመጠው ሰው ነው የመጨረሻው የወረጃርሶ ፊታውራሪ አለን። እውነቱን ለመናገር የችግሩ መሰረት አልገባኝም። ጃርሶች ፊታውራሪ ካላቸው ለምን አዲስ ፊታውራሪ ይጠይቁሃል? አልኩት። አሁንም በመጠኑ ፈገግ ብሎ አንደኛ ይሄ ፊታውራሪ ቢበዛ 16 ወይም 17 ዓመት ቢሆነው ነው። ሁለተኛ ተናንት አንዱን ወንድሙን ከጦር ሜዳ አስመጥቶ ዋርካ ስር ቀብሮ እነሆ ከቋጥኛው ላይ ሳይነሳ ሁለተኛ ቀኑን ይዟል። ሶስተኛ ሹሞቹ በዚህ መልኩ ከቀጠለ እንደ ወንድሞቹ ጥሩ መሪ አይደለምና ጥሩ ተዋጊ አዋጊ ይሾምልን ባዮች ናቸው። አሁንስ ገባ ሲል በፊዝ አይነት ነገር ጠየቀኝ። በመከተልም የኔ ችግር እሱ አይደለም አለን። አሁን እዝንና ጭንቅ ብሎ አየህ ጌታው፣ እውነቱን ለመናገር እኔ በጃርሶ ጦር ላይ ምንም ኃይል የለኝም። ጦሩ ታማኝነቱ ለሁለቱ ፊታውራሪዎች ብቻ ነበር። ይሄን እስከ 4000 ድረስ የሚቆጠረውን ሰራዊት አንዱን ቀኛዝማች ወይም ፊታውራሪ አድርጌ ብሾምለት ለምሾመው ፊታውራሪ ላይታዘዝ ይችላል እና ያለኝ አማራጭ የመጨረሻውን ፊታውራሪ ሐዘኑን ጨርሾ እንደ ወንድሞቹ ሁሉ ጦሩን እንዲመራ ማሳመን ወይም አንዱን ሹሜ ቀዳሚውን የጃርሶ ጦር ፍርክስክሱ ሲወጣ ማየት ብቻ ነው አለ። አይ ሌላ ዘዴ ይፈልግለታል። ለማንኛውም ለውሳኔ አትቸኩል አለው ኮሎኔል ኮናቫሎቭ። አይ ኮሎኔል እየሰማህ፣ ዛሬ ማምሻውን ላይ ቆርጬ ውሳኔን ለሹሞቹ መንገር አለብኝ አለው አሁን ሳቅ ብሎ። አለበለዚያማ ጥሬ ስጋዬን በቁሜ ይበሉታል አለና በሳቅ ተንፈራፈረ። አያችሁ ገና ከሰላሌ ሳንነሳ የጃርሶ ጦር መሪ ፊታውራሪ በድንገት ታመው ሞቱ። ከዚያ ሁለት ወንድማማቾች ጦራቸውን በጥንድ በህብረት እየመሩ የመጨረሻውን ወንድማቸውን አቢን አስከትለው መጡ። ትላንት አንዱ በጦር ሜዳ በጀግንነት ጦሩን እየመራ ግንባር ቀድሞ ሲዋጋ እንደ ጀግና በደብረ አምባ ወደቀ። ሁለተኛው ፊታውራሪ ይማረክ በመድፍ ጥይት በትንትኑ ወጥቶ ይውደቅ አይታወቅም። አሁን ይቀረኝ ገና የ16 ዓመት ልጅ ገና አባይን ስንሻገር እናታቸው መጥተው አደራ ያሉኝ ልጅ ምን ላርገው? ጦር ሰጥቼ ወደ ሰላሌ ብልከው እንኳ ከትግራይ ሽፍቶች ቢያመልጥ ከራያዎች ወጥመድ አያልፍም። ጦሩን እንዲመራ ገፋፍቼ እንደ ወንድሞቹ ቢወድቅና የፈጣሪ ሥራ ሆኖ ሰላሌ ብመለስ እንዴት አድርጌ አሮጊቷን አይን ማየት እችላለሁ? በዚህ ፈጣሪ ብቻ ይርዳኝ አለ ደጃዝማች አበራ። በኋላ ላይ ስለ አቢ እንደሰማሁት አባትየው ሁሌም ትንሹ ልጃቸው ዘመናዊ ትምህርት ተምሮ ዘመናዊ ሰው ሆኖ ከጊዜው ጋር እንዲራመድላቸውና እንደሳቸው ከመሬት ጋር ተጣብቆ እንዳይቀር በማለት ከልጅነቱ ጀምረው አዲስ አበባ በመላክ አስተምረውት እነሆ በሚቀጥለው ዓመት ወደ ፈረንሳይ አገር ለከፍተኛ ትምህርት ተጓዥ ነበር። ምን ያደርጋል አገር ተወረረችና ትምህርቱም ቀርቶ ሁሉም ወደ ጦር ግንባር ተባለና አብቹም አባቱን በጃርሶ ቀብሮ እናቱን ብቻቸውን ጥሎ ሁለት ወንድሞቹን ተከትሎ በደጃዝማች አበራ ጦር ስር ተሰልፎ ተንቤን ደርሶ በመጀመሪያው ቀን ውጊያ ሁለት ወንድሞቹንና የጦር አለቆቹን አጥቶ ያንዱን ወንድሙን ሬሳ በዋርካው ስር ቀብሮ ሁለተኛውን በመንፈሱ እየፈለገና እየተሰናበተ እነሆ እዚህ ቋጥኝ ላይ ሲቀመጥ ሁለተኛ ቀኑ ነው። አብቹ እንደ ባላገሮች ሹሞች የሚያስብ ሰው አይደለም። የተማረና ያለድሜው የበሰለ የልጅ አዋቂ ቢሆንም ገና ከጅምሩ እግዚአብሔር መከራውንና ሐዘኑን ጭኖበት በልጅ አእምሮ ሌት ተቀን እያሰበ መወሰን ተቸግሮ ተቀምጧል። እንዲህ ሁላችንም ስለ አብቹ እየተጨነቅንና ለደጃዝማቹ ጭንቀት መፍትሄ እየፈለግን ዝም እንዳል ኮሎኔል ኮናቫሎቭ እድልና ጊዜ ስጠው፣ ምንም ወጣት ቢሆን ዞሮ ዞሮ መወሰኑ አይቀርም። ምናልባትም እንዲህ የማቲንቆ ጨዋታ ለቅሶና ዋይታ በሰፈሩ ከልክሎ ብቻውን በቋጥኝ ስር ተቀምጦ በራሱ መንገድ ወንድሞቹን እየተሰናበተና የራሱንም የወደፊት ዕጣ እየወሰነ ይሆናል ብሎ አጽናናን። እኔም የኮሎኔሉን ንግግር እያዳመጥኩ አብቹን የማናገር ስሜቴ እየገፋ መጥቶ ምክንያት ፈልጌ ከደጃዝማች አበራና ከኮሎኔል ጋር ተሰናብቼ የምሄድበትን ጊዜ ስጠብቅ ከሩቅ የእኛን አንበሳ የሆነ ነገር ይዞ ወደ አብቹ ሲያመራ አየሁ። አንበሳ ከያዘው ነገር በዋንጫ ለአብቹ ከቀዳና ከሰጠው በኋላ ወረድ ብሎ ከአብቹ እግር ስር ተቀመጠ። እኔም አንበሳ ሲመለስ ወሬ ለመቃረም ወሰንኩና ሐሳቤን ቀይሬ ከደጃዝማችና ከኮሎኔል ጋር ወደ ሰፈር ተመለስኩ። አንበሳ ወደ ሰፈር ተመልሶ ገና ወደ ድንኳን ከመግባቱ በጥያቄ አጣደፍኩት። አንበሳ በተረጋጋ መንፈስ ብዙ በጣም ብዙ ነገር ስለብቹ ካወራኝ በኋላ በመከተል ያብቹ አባት ከመሞታቸው በፊት ላብቹ የመረጡለት ነጭኛ ውበትና ቁንጅና እያሞጋገሳ አወራልኝ። በመጨረሻ እኔ በጉጉት እጠብቀው የነበረውን ወሬ አነሳና እንዳብቹምነት ትልቅ ወንድሙ ያልሞተና በጣሊያኖች ምርኮ ወድቆ እንደሚሰቃይ ወንድሙን ነጻ ለማውጣት መወሰኑንና ሌሎችም ብዙ ብዙ ነገሮች አጫወተኝ። እኔም አንበሳዬን አመስግኜ የቋጠርኩትን ወሬ ይዤ ወደ ደጃዝማች አበራድ እንኳን ተፈተለኩ። ይሁን እንጂ እኔ ይዤው የመጣሁትን ወሬ ሳልተነፍስ የደጃዝማቹ አሽከር መጥቶ አፉን በሸማ ሸፍኖ አብቹ ከደጃዝማቹ ፊት ይቀርብ ዘንድ እንደሚጠይቅ ሲነግረን ደጃዝማች አበራ በስሜት ከተቀመጠበት ተነስቶ ግባ በለው አለ። አብቹ ገና ከደጃዝማቹ ድንኳን በራፍ አለፍ እንዳለ ከደጃዝማቹ እግር ስር ወድቆ ለደጃዝማች የሚገባውን የክብር ሰላምታ ለማቅረብ ወረድ ሲል ደጃዝማች አበራ አፈፍ አርጎ አንስቶ አቀፈው። ሁለቱ ወጣቶች ለረጅም ጊዜ ተቃቅፈው ከቆዩና ደጃዝማች ያብቹን ትከሻ መታ መታ እያደረገ ካረጋጋው በኋላ እሺ አብቹ ታዲያ ምን አሰብክ አለው። አብቹ ብዙም ሳይጨነቅ አጥር አድርጎ ወንድሙን ነጻ ለማውጣት የጦር ሰፈሩን ንጋት ላይ ለቆ ከጥቂት ወታደሮቹ ጋር እንደሚሄድና የጃርሶን ጦር አጎቱ ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ በህብረት ይመሩት ዘንድ ቀኛዝማች አበራን ተማጽኖ ተሰናብቶ ከመውጣቱ በፊት ሁላችንንም ወደ ሰፈሩ ጋብዞን ወደ ጦር ሰፈሩ ወረደ። አብቹ ጦር ሰፈሩ እንደደረሰ የራሱ የሆኑትን የመጨረሻ ንብረቱን 3 በሬዎች ያረዳቸው። ይሄን ያዩ ሌሎች የበታች ሹሞችም ቤት የጦር ሜዳ ቤት ያፈራውን ይዘው እየመጡ የተከለከለው የማሲንቆ ጨዋታ ተፈቅዶ ሞቅ ሞቅ ሲል እኛም ግብዣውን አክብረን ተገኘን። እንዲህ እኔ ደጃዝማች አበራ ኮሎኔል ኮናቫሎቭና አብቹ መደዳውን የበቆዳ ላይ ተቀምጠን እየበላንና አረቄና ጠጅ እየጠጣን ስንጫወት ቆይተን አብቹ ከተቀመጠበት ተነስቶ ቆመና ሁሉም ጸጥ ሲል ጠብቆ አጠር ያለች ምስጋና የበዛባት ንግግር አደረገ። ከዚያም ለአጭር ጊዜ ጥቂት ወታደሮች ይዞ ከጦር ሰፈር በመውጣት ወንድሙን ፍለጋ እንደሚሄድ በሕይወት ካገኘው አገኘው ሞቶም ከሆነ ከወንድሙ ጎን እንደሚቀብረው ተናገረ። ለጊዜው የጃርሶን ጦር ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ እንዲመሩት ደጃዝማችን መማጸኑን ሹሞቹ ለደጃዝማች አበራ ያላቸውን ታማኝነት በምኒልክ ስም እንዲምሉ ለምኖ ተቀመጠ። ጦሩም በሹሞቹ አማካኝነት እየተነሳ ለደጃዝማች አበራ ያለውን ታማኝነት በምኒልክ እየተገዘተ እየፎከረና እየሸለለ ተቀመጠ። ሌላው ካብቹ ጋር ያብቹን ወንድም ነጻ ለማውጣት የሚሄዱት ወታደሮች የምርጫ ትዕይንት ነበር። በመጀመሪያ ታላላቅ ሹማምንት እየተነሱ እየፎከሩና እየሸለሉ ካብቹ ጋር ለመሄድ ቆርጠው መነሳታቸውን ገለጹ። በዚህ መሃል አብቹ ተነስቶ ካመሰገነ በኋላ የሚፈልገው ወደ 200 ገደማ ወዶ ገባ ጥሩ ተኳሽና ተዋጊ ጦር ብቻ እንደሆነ ገልጾ እነዚህ 200 ተዋጊዎች ሚስቴን ጨርቄን ሳይሉ ፈጥነው መንቀሳቀስ የሚችሉ ወጣቶች ብቻ መሆን እንዳለባቸው ሲገልጽ በዚህ ንግግሩ በርካታ ሽማግሌ ሹማምንትን አስቆረፈ። የሽማግሌ ሹሞችን ማኩረፍ ያዩት ብልሁ ቀኛዝማች ሼክ ሁሴን አባወርቁ ተነስተው ልብ አድርጉማ ጎበዝ፣ መቼም እኔም ለጌታችን ከመሞትና ከመሰዋት በላይ ምንም ጽድቅ እንደሌለ አውቃለሁ፣ ከዚህ ውጭም አልመኝም። ከዚህስ በላይ የክብር ሞት ምን ይገኛል? ይሁን እንጂ እንደ ጉርምስና ጊዜ ከድንጋይ ድንጋይ እየዘለልኩ እንደ ዝንጀሮ ገደል እየቧጠጥኩ ወጥቼና ወርጄ ፈጥኜ መዋጋት አይሆንልኝም፣ አርጅቻለሁ። እናም ለጌታችን እኔ ባይሆንልኝ የበኩር ልጄን ሰጥቻለሁ ብለው ሲቀመጡ ሌሎች ሹሞችም እየተነሱ ወጣት ልጆቻቸውን ላብቹ ሰጡ። እነዚህ የሹሞች ልጆች ራሳቸው ከጦራቸው ወጣት ደፋርና ጎበዞችን እየመረጡ ደጃዝማች አበራም አንድ ዘመዱን በታማኝነት አብቹን ያገለግል ዘንድ ነግሮ ጥቂት ወታደሮች ጨምሮ ሰጠው። ሊነጋጋ ሲል አብቹ ወደ 200 ገደማ የሚሆኑ ወታደሮቹን እየመራ ከጦር ሰፈር ወጣ። አብቹ 200 ገደማ የሚሆኑትን ቀልጣፋ ወጣት ተዋጊዎቹን ይዞ በደጃዝማች አበራ ፊት ቀርቦ ተመረቀና በዚያው ሌሊት የጦር ሰፈሩን ለቆ ከሄደበት ሰዓት ጀምሮ አብቹን አየሁ የሚል ሰው ጠፋ። እንም እንኳ እኔም እንደሰው ሁሉ አብቹን ከዚያን ምሽት ጀምሮ ባላየውም ስለ አብቹ ተጋነው የሚወሩ ጀብዶችን በታላቅ ጉጉት እሰማ ነበር። ይሄም ተጋኖ የሚወራው ያብቹ ጀብድ በራስ ካሳ የጦር ሰፈር በሰፊው ተሰራጭቶ በርካታ ወጣት ተዋጊዎች ዋናውን ጦራቸውን ትተው ወርደው በዋናው የጦር ሜዳ ያርበኝነት ትግል ከጀመረው ያብቹ ጦር ጋር መቀላቀል መግባት ጀመሩ። ምንም እንኳ ተማርኳል የመድፍ ጥይት በጣጥሶታል እናም ሌላም ወሬ ሲወራበት የነበረው የጃርሶ ፊታውራሪ ከደጃዝማች ወንደሰን ጦር ጋር ወደ መልፋ ወርዶ ሲዋጋ ቆስሎ ሲያገግም ሰንብቶ ከሳምንት በኋላ ወደ ዋናው የጦር ሰፈር ተመልሶ ጦሩን መምራት ጀመረ። ይሁንና አብቹን መልሶ ከጦሩ ጋር እንዲቀላቀል ማድረግን አልተቻለም ነበር። ወንድምየው ብዙ መልእክተኞች ቢልክም ግማሹ በዚያው ቀረ። የሚመለሱትም ያብቹን ጦር ሊፈልጉ ከሳምንት በላይ ሲንከራተቱ ሰንብተው ባዶጃቸውን ይመለሳሉ። በየቀኑ ዋናውን ጦራቸውን እየከዱ ወደ አብቹ የሚኮበልሉት ወጣት ተዋጊዎች ቁጥር ከቀን ወደ ቀን መጨመሩና ይሄም ወሬ ከራሶች ድንኳን በመድረሱ እኔ ኮሎኔልና ደጃዝማች አበራ ተጠርተን ከራሶች ፊት ቀረብ። ልጁንም ወደ እናት ጦሩ ይመለስ ዘንድ እንድናባብል ትእዛዝ ተሰጠን። አብቹ መጀመሪያ ላይ ከሰፈር እንደወጣ አነስተኛ የጣሊያን የተበተኑ ጦሮች እየፈለገ በደረቅ ሌሊት አደጋ እየጣለ ስንቅና ትጥቅ እየዘረፈ ጦሩን ዘመናዊ መሳሪያ እያስታጠቀ ማደራጀት ጀመረ። ከዚያ ጦሩን ይዞ የጠላት ጦር ባልጠበቀው ቦታና ሰዓት ድንገት እየደረሰ ያልተጠበቀና ያልታሰበ አደጋ እየጣለ አልፎ አልፎም ሌሊት የጣሊያኖቹን የጦር ሰፈር ሰብሮ እየገባ አደጋ እየጣለ ንብረት እየዘረፈ ከጦሩ የተረፈውንና ጦሩ የማይፈልጋቸውን ነገሮች ወደ ዋናው ጦር መላክና ማከፋፈል ጀመረ። ዲሳይታሰብ የሚጥለው አደጋ ጣሊያኖቹን ክፉኛ ከመጉዳቱም በላይ የፋሽስቱን ጦር የበላይ አዛዦች ክፉኛ ስላስቆጣ የጣሊያን ወታደራዊ መኮንኖች ለትግራይ ሽፍቶች ከፍተኛ ገንዘብና ዘመናዊ መሳሪያ በመለገስ ሽፍቶቹ ያብቹን ጦር አሳደው እንዲመቱ አደረጉ። የትግራይ ሽፍቶች አብቹን በመፈለግ ላይ እንዳሉ በጥር ወር መጨረሻ ቀጥር ላይ ማርሻል ባዶሊዮ በቅርቡ ከሮማ ከተላከለት ትኩስ ጦር ላይ 2000 ጦር ቀንሶ ዘመናዊ የሚባሉ መሳሪያዎች አስተጣቆ ወደ ተምቤን የላከው ጦር መንገድ ላይ ሲያዘግም አብቹ ያያል። ከዚያም ኢጣሊያኑን 2000 ጦር እንቅስቃሴ ከሩቅ ሆኖ ለረጅም ሰዓት ሲከታተል ቆይቶ ወታደሮቹን ይሰበስብና ጣሊያኖቹ ምሽቱን ያሳልፉበታል ብሎ የገመተው ቦታ ቀድሞ በመሄድ ዘመኑን ከጣሊያኖች ከዘረፋቸው በርካታ ቤንዚን የሞሉ ትላልቅ ቆርቆሮዎች 10 ያህል በየቁጥቋጦ ውስጥ ያፈሱ ዘንድ ያዝና ከዚያም በጣም ራቅ ብሎ ይመሽጋል። አጋጣሚ ነገር ሊሆን ይችል ይሆናል ጣሊያኖቹ አብቹ ለሊቱን ያሳልፉበታል ብሎ በገመተው ቦታ ላይ ድንኳናቸውን ተክለው ይሰፍራሉ። ያብቹ ጦር እኩለ ሌሊት ላይ ያንን ቤንዚን የጠገበ ቁጥቋጦ እሳት ይለቅበትና በድንገት የእሳቱ ወላፈን የቀሰቀሳቸው አዲሶቹ የጣሊያን ወታደሮች መላው ጠፍቷቸው ሲደናበሩ ያብቹ ወታደሮች በእሳቱ ወጋጋን እየተረዱ አዲሶቹን የጣሊያን ወታደሮች ግንባር ግንባራቸውን እያሉ ያስተኛቸው ጀመር። እንዲህ ከየት አቅጣጫ እንኳን እንደሚተኮስባቸው ያላወቁት ጣሊያኖች መላቀቱ በጠፋ ሁኔታ ሲርመሰመሱ አልመው ተኳሾቹ ያብቹ ተዋጊዎች አንድ ባንድ ለቀሟቸው። አደጋ የደረሰበት ይሄ 2000 ጦር ስለ ሁኔታው በሬዲዮ ለአለቆቹ ቢያሳውቅም የጣሊያኖቹ አጋዥ ጦር ከስፍራው ከመድረሱ በፊት እና አብቹ ከዚያ 2000 ጦር ለወሬ ነጋሪ ሳያስቀሩ ሊነጋጋ ሲል የቻሉትን ያህል ንብረት ዘርፈው የተረፈውን ለትግራይ ሽፍቶች ትተው እንዳመጣጣቸው ማንም ሳያያቸው ተሰወሩ። ማርሻል ባዶሊዮን ያስለቀሰ ለሰሚው ማመን የሚያስቸግር ጀብዱ የናብቹ ጦር እንደሰራው ጥርጥር የለውም። ለዚህም ጧት ከድንኳን ይሶታ ከደጃፍ ያገኘዋቸው በርካታ የሲጋራ ፓኮችና ሁለት ሳጥን ሙሉ የጣሊያን ቪኖ መስክሮች ናቸው። ሁሉም ናብቹ በለስ ይቀናቸው የሚዘርፉትን የጣላት ንብረት የጦርና የምግብ ቁሳቁስ ሁሉ ለሊታምጥተው ለዋናው ጦራቸው ያከፋፍሉ ነበር። ታዲያ እናብቹ በዚህ መልኩ ትግላቸውን አፋፍመው ሳለ አንድ ለሊት ከትግራይ ሽፍቶች ጋር ችግር ገጠማቸው። ያብቹ ጦር እንደወትሮው ለሊት ቢያንስ ሁለቴና ሶስቴ ሰፈሩን እየቀያየረ ሲንቀሳቀስ የትግራይ ሽፍቶች አንድ አስቸጋሪ መንገድ ላይ አግኝተውት አናሳልፍ በማለት በከፈቱት ተኩስ ሽፍቶቹ ያብቹን ሁለት ተዋጊዎች ይገላሉ። አብቹ ችግሩ እንደተፈጠረ ከሽፍቶቹ ጋር ተደራድሮ ለማለፍ ሞክሮ ነበር። አብቹ ትግስቱ አልቆ መጀመሪያ ሽማግሌዎች፣ ሴቶችና ህፃናት መንደሩን ለቀው እንዲወጡ ለሽፍቶቹ ያቀረበው ጥያቄ አውንታዊ መልስ አግኝቶ አዛውንቶች፣ ሴቶችና ህፃናት መንደሩን ልክ ለቀው እንደወጡ ያችን የሳር ጎጆ የሞላባትን መንደር በሳት አጋያት። ከዚያ ከየመሸገበት እየወጣ ሽሽት የጀመረውን ሽፍታ እያሳደደ ቀጠቀጠው። ምንም እንኳን እነዚህ መንደራቸውን ለቀው እንዲወጡና ነፍሳቸውን እንዲያድኑ የተፈቀደላቸው አዛውንት ሴቶችና ልጆች ንጋት ላይ ጦር ሰፈራችን ደርሰው ስለሆነታው ለሹሞች አስረድተው ደጃዝማች አበራ በፊታውራሪ ሙሉ የሚመራ ጦር ወደ መንደሯ ቢልክም የፊታውራሪ ሙሉ ጦር በቦታው ያገኘው ነገር ቢኖር የመንደሯን አመድና እዚም እዚያም ይወደቁ የትግራይ ሽፍቶችን ሬሳ ብቻ ነበር። ከዚያ ቀን ጀምሮ እስካሁን በታላቅ ኩራት ሽንጣቸውን ገትረው ከራስ ካሳ ጋር ይከራከሩለት የነበሩትን ራስ ስዩም መንገሻን አጣ። መንደር ማቃጠል ከጀመረ ከጣሊያኖችና ከትግራይ ሽፍቶች በምን ይሻላል እያሉ ክፉኛ አማረሩ። በእኛም መንደር ስላብቹ ሁላችንም የተለየ አስተሳሰብ መያዝ ጀመርን። ከአንደኛው የዓለም ጦርነት ጊዜ ጀምሮ በተለያዩ የጦር ሜዳዎች የዋለው ኮሎኔል ኮናቫሎቭ 100% ያብቹ ደጋፊ ሲሆን ደጃዝማች አበራም ውስጥ ውስጡን በሆዱ አብቹን ቢደግፍም እንደ ጦር አዛዥነቱ አብቹን በአደባባይ ሳይደግፍም ሌላም አስተያየቶች ሳይሰጥ ዝም አለ። እኔም የራስ ካሳ የጦር አማካሪ እንደመሆኔ መጠን ምንም እንኳ ያብቹ ጀግንነት ፍጹም ቢያኮራኝም መንደር ማቃጠል ብቻ ሳይሆን እንዲህ በታላቅ ወኔና ድፍረት የጣሊያኖቹን የጦር ሰፈር ሰብሮ እየገባ የሚጥለው ትልቅ አደጋ ጣሊያኖቹን እጅግ በጣም አስቆጥቶ ሌሊት በተደፈሩ ቁጥር ቀን በእነዚያ የሰማይ ላይ አሞራዎች የሚያዘንቡት የሞት እሳት በየቀኑ ፍጹም አረመኔያዊነት የተሞላበት እየሆነ እንዲመጣ ትልቁ መንስኤ አብቹ እንደሆነ ስረዳ መላው ጠፍቶኝ እኔም ዝም ማለትን መረጥኩ። ኮሎኔል ኮናቫሎቭ አብቹ በፈለገው የጦር ሜዳ በመረጠው ሰዓትና ቦታ የጠላትን ጦር መጨፍጨፍ የተቀደሰ በእግዚአብሔር የተሰጠው ቅዱስ መብቱ ነው ብሎ ያምናል።
የሳተላይት አገልግሎት ለውጥ። የፍኖተ ዲሞክራሲ ሬዲዮ ከሰኞ መስከረም 21 ቀን ጀምሮ ስርጭቱን በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ የሚያስተላልፍ መሆኑን እናስታውቃለን። አስታውሱ፣ ከሰኞ መስከረም 21 ቀን ጀምሮ ፍኖተ ዲሞክራሲ ስርጭቱን የሚያስተላልፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ይሆናል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።